Ambiente.
B-O-A.
ሰላም ጤና ስጥልኝ እንደምን አምሽታችኋል የተከበራችሁ አድማጮቻችን የእሁድ ምሽት የጋቢና ቤ የጥቅምት 28 2014 ዓ.ም መሰናዶ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብረን ዘልቅ ይሆናል። ለዛሬ ልክ በእሁድ ምሽት እንደተለመደው ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያነቃቃሉ ያልናቸውን ሁለት መሰናዶዎች መራርጠን ዘንላችኋል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ከረዳት ፕሮፌሰር ዶክተር መቅደስ ዳባ ጋር ያለንን ቆይታ ነው። ዶክተር መቅደስ ዳባ በቅዱስ ጳውሎስ ሆስፒታል የሚሊኒየም ሜዲካል ኮሌጅ የማህፀንና የጽንስ ሕክምና ሐኪም እንዲሁም በኢትዮጵያ የጽንስና የማህፀን ሐኪሞች ማህበር ፕሬዝዳንትና የሁለት ልጆች እናት ሲሆኑ በቅርቡ ዓለም አቀፍ የጽንስና የማህፀን ፌዴሬሽን በዓለም ዙሪያ በዘርፉ በመርምር አስተዋጽኦ አድርጓል በሚል በጎርጎሮሳውያኑ 2021 ዓ.ም ከመረጣቸው ባለሙያዎች መካከል አንዷ በመሆን የፊጎ አዋርድ ወይም ሽልማት አትወስደዋል። ከዶክተር መቅደስ ጋር ቆይታ አድርጌ ነበር። ዶክተር መቅደስ እንዴት ወደዚህ ሙያ እንደገቡ ከመስረዱበት ቆይታችን ጀምራል።
ከሌላ ከመጣሲ በፊት የአሶልታክሽን ትምህርቴን ከጨረስ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ። ከዛ በኋላ ያው ወደ ህክምና ትምህርት ከገባውም በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ። ክሊኒካል የርስ የምንለው ይሄድን በምናይበት ጊዜ ያጋጠመኝ በወል በማዋለጃ ና በማጸና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ ሶስተኛ አራተኛው አመት አካባቢ ማለት ነው። እና በጣም የገረመኝ ነገር በማጸና ጽንስ ትምህርት ክፍል ውስጥ ያሉት የማጸና ጽንስ ሐኪሞች ቁጥር በጣም ዝቅተኛ ነበረ። በሚገርምሽ ሁኔታ ሶስት ብቻ ነበሩ የዚህ ስፔሻሊስቶች የነበሩት። እና በጣም ስለገረመኝ በሙሉ ሀገሬ ውስጥ ስንት የማጸና ጽንስ ሐኪም አለ? የሁሉ እናት አለ፣ የሁሉ ወጣት አለ፣ የሁሉ ሴት አለ እና ምንድን ነው ስምትን ያለ የጠየቅኩኝ። ና ያን ጊዜ እንግዲህ አሁንም ካለንበት ከኢትዮጵያ አሁን ራሱ በዚህ ጊዜ አንድ ሺህ ራሱ አይሞላም የኢትዮጵያ ውስጥ ያለ የማጸና ጽንሳችን ቁጥር። በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደሌላው አይነት ህክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ ጥያቄያቸውን በደንብ ሰምተሽ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ። በተለይ ከጽንሱን ውጪ የማህፀን ህክምናው ላይ በተለይ እናቶች ሲመጡ ትልልቆች ሲመጡ በምናይበት ሰዓት በደንብ ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል ብዬ በራሴ ማሰብ ጀመርኩኝና በዛ ምክንያት ነው ወደ ማህፀንና ጽንስ ክፍል መግባት እንዳለብኝ የወሰንኩት። ከመጀመሪያውም ማለት ታየው ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ዝቅተኛ። ከዛ በኋላ ደግሞ ተምረው ሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት፣ በተለይ በስነ ተዋልዶ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር፣ መመካከር በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው።
አሁን እንግዲህ እንደነገሩኝ በጣም የሐኪምና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም የሚያጨናንቁትም ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህፀኑም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው እና የእርሱ የሙያ ጉዞ ምን ይመስላል?
የእኔ የሙያ ጉዞ ይሄ በተለይ የመጀመሪያው ዙር የህክምና ልምምድ በምናረግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለም ራሱ የሰራሁት በዛ ክፍል ውስጥ ነበር ለሁለት ዓመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደዚሁ ትምህርት ዘርፍ ከገባው በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁኝ ለሶስት ሆስፒታሎች ተካፍለን እንሰራ ነበረ። ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ። በእነዚህ ጊዜዎች ውስጥ ደግሞ ማህፀንና ጽንስ ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና በተለይ የተለያዩ ጾታዊ ጥቃቶች ምኖች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህፀንና ጽንስ ማህበሩን እናቃግዝ ነበረ እና በዛ ምክንያት ከወልድረስ ይሄ ስፔሻሊቲ ሳልጨርስ በፊት ጀምሮ ከማህበሩ ጋር ጠጋ ብዬ ያሉትን ከኛ በላይ ያሉትን ትልልቅ ሰዎች ማገዝ፣ ከነሱ ብዙ ነገር የመማርን እድል አግኝቼ ነበር። ከዛ ከወጣው በኋላ ያው በዚህ አንድ ሁለት ዓመት የግሉንም ነገር እንዲህ አናኒያ በሚባል የናቶች ናጣናት ከሆስፒታል ውስጥ ትንሽ ጊዜ አገልግያለሁ። በቤተሰብ መምሪያ አገልግሎት ከመነሻ ቤት ውስጥ ትንሽ ጊዜ ሰርቻለሁ። እነዚህ ነገሮች ማድረግ የነበረው በተለይ ዘርፉ በግል ብቻ ይዘፉም ይሆን አይደለም፣ በመንግስትም ተይዞም ይሆን ነገር አይደለም፣ ሁላችንም ተባብረን መስራት ያለብን ሲሆነ ማለት። በተጨማሪ ደግሞ በተለይ የፓብሊክ ሄልዝ ላይ ያለውን ሰብስፔሻሊቲ ማስተር ሴንተር ፒ ስለነበረው ሪሰርቾች አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተን፣ በዚህ ነገሮች ላይ ለአገር ደረጃም የኛ የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ፣ ለነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጄ የምሰራበት ነገር ምንድን ነው፣ የስነ ተዋልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ራበት ሲጋለ በዛም ነው በዓለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስት ዶክተራል ፌሎሺፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ወይ ያንን ለመስራት እድል አግኝቼ ነበረ። በፈረንጆች 2020 ዓ.ም ጀምሮ የኢትዮጵያ ማህጸንና ጽንስ ሐኪሞች ማህበር ላይ ፕሬዚደንት ሆኜ እያገለገልኩ ነው ያለሁት።
እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞውን ፈታኝ አድርጓል የሚሉት ነገር ምንድን ነው?
በተለይ እንደ ባለሙያ ጉዞውን ትንሽ ከባድ የሚያደርገው ምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ 20 ዓመት ምናምን የተተዉ መሳሪያዎችን ስቲል ልንጠቀም እንችላለን። ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል፣ ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ የሆኑ ባለሙያዎችን መድበናል ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። ስለዚህ ሰው የሚያስፈልገውን አይነት ኳሊቲ የሆነ የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድ እና ማህጸንና ጽንስ ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጂንግ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኤመርጀንሲ ነው ብለን እንላለን ብዙ ጊዜ። እንደውም የእናቶች ጤና እና በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው በዛ ውስጥ በጣም ቤተሰብንም የመጣችውንም ሴት ሁሉ ማስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ እዚህ ሙያ ውስጥ ለመስራት ምንድን ነው ቀጥ ጊዜ የማገኘው ክፍያ ይህን ያህል አይደለም፣ ለምን እንደዚህ አይነት አስጨናቂ ሙያ ውስጥ እሰራለሁ የሚሉ ነገሮች መምጣት ጀምረዋል እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለው ሰው ሆኜ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንካሬጅ እያደረግን ኦፍኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምሰጠው ቦታ ዝግጁ ካልሆነ አሁንም ቢሆን አንዳንድ ጊዜ ምን ያጋጥመናል፣ ለመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል፣ አሁን ኦፕሬሽን ያስፈልጋል ምናምን ስንል አይ ቆይ እስኪ ገቢ ወስንልኝ ገቢ እንደዚህ በል። ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወልዱት ሰዎች በጣም ማዘጋጀት ላይ መስራት ጊዜ ያስፈልገናል ማለት ነው። ያ ደግሞ ከትምህርት ቤት ከቤት ከቤተሰብም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆቹ ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው፣ በጣም እድሜ ይፈልጋል። 4 ዓመት ነው ሰብ ስፔሻሊቲ በተለይ እንደ ሴት እዚህ ሙያ ውስጥ ሲገቡ፣ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶቹ ቻሌንጆች።
እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጠዋል እና እስቲ ስለ እሱ ጥቂት ነገር ቢሉ።
የዚህ የዓለም ማህጸንና ጽንስ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በእሱ ላይ እንግዲህ በአገራቸው ወይም ደግሞ በዓለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቆጣጠር በ1997 ጀምሮ ነው። ጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም እድለኛ ነኝ ብዬ ማሰበው ከዚህ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በ2003 የዶክተር ካትሪን ሃምሊ ነበረች ተሸላሚ ነበረች ኢትዮጵያ ወክላ እንደ ኢትዮጵያ ከቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋል። እና እግዚአብሔር ፈቅዶ በ2021 ደግሞ እኔም ያንን ሽልማት ከተቀላቀሉ በዓለማችን ካሉ ሴቶች ውስጥ በመግባቴ እጅግ አድርጌ መጀመሪያ ኖሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያሉኝን በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና ፈልጋለሁ። ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የ2021 የፊጎ 2021 ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት ፈልጋለሁ።
እሺ ዶክተር፣ አሜሪካ ድምፅ አድማጮች ስም እንትናለሁ በድጋሚ እንኳን ደስ አለ።
እንኳን አብረን ደስ አለን። እጅግ አድርጌ አመሰግናለሁ።
Thank you.
ጋቢና ቤ ከመከረም ዋሽንግተን ዲሲ መደመጥ ይቀጥላል። ወደ ተከታዩ ዘገባ እንሻገር። ተከታዩ ዘገባ ደግሞ ከአይቲ ስፔሻሊስቷ ጽጌ ጥበቡ ጋር ያስተዋውቀናል። ጽጌ ጥበቡ ራዕይ የህፃናት መርጃ የተሰኘ ተቋም ትረስትሆን የልዩ ፍላጎት ላላቸው ልጆች በኮምፒውተር የኮዲንግ ስልጠና ትሰጣለች። በዚህ ዙሪያ ስመኝሽ ቆየ ያሰናዳችሁ ዘገባ ቀጥሎ ይቀርባል።
ራዕይ የህፃናት መርጃ ድርጅት የዛሬ 7 አመት ሲመሰረት አላማው ልዩ ፍላጎት ኖሯቸው በአካታች ትምህርት ቤት ውስጥ መግባት ይቻሉ ግን በወላጆቻቸው ያቅም ማነስና የትምህርት ቤቶቹ የማስተማሪያ ድጋፍ እጥረት ምክንያት በቂ ትምህርት የማያገኙ ተማሪዎችን መርዳት ነበር። የድርጅቱ መስራች የሆነችው ጽጌ ጥበቡ እንደምታስረዳው ከሌሎች 5 ጓደኞቿ ጋር በመሆን 1 ብር በአንድ ቀን በሚል ባሳባሰቡት ገንዘብ በኢትዮጵያ አካታች ከሆኑ ትምህርት ቤቶች መካከል አንዱ በሆነው ስብስቴ ነጋሲ ተማሪዎቹ ምን አይነት ችግር እንዳሉባቸውና ምን አይነት ድጋፍ እንደሚያስፈልጋቸው ጥናት ጀመሩ።
ልጆቹ ያለ ትምህርት ኤክስፖዝ ተደርገው ስለማያውቁ እድሜያቸው ደግሞ ጋፑ ከእድሜ ያልቸስ ከአስር እስከ 21 ነው እድሜያቸው እና እነሱን መጀመሪያ አይደንቲፋይ ማድረግ ነበር። ችግራቸው ምንድን ነው? ከመርዳታችን በፊት ምንድን ነው የሌላቸው? ምንድን ነው የሚያስፈልጋቸው? እኛ የምንፈልገው ሳይሆን እነሱ የሚፈልጉት ምንድን ነው የሚለውን በማጥናት ነው የጀመርነው።
በወቅቱ በስብስቴ ነጋሲ ይማሩ የነበሩት ልዩ ፍላጎት ያላቸው ህፃናት ዝቅተኛ ኑሮ ካላቸው ማህበረሰብ የወጡ በመሆናቸው በቂ ምግብ ካለማግኘት ጀምሮ የጤና አገልግሎት ማጣት እንዲሁም ትምህርት ቤት ቢሄዱም ተገቢውን ትምህርት ያለማግኘት ችግሮች እንደነበሩባቸው ጽጌ ታስታውሳለች።
ምንድነው የሚያረጋቸው? አንዳንዱ ደና ያሉትን ይደባልቋቸዋል። ምንም እንደዚህ ችግር ያለባቸው ብቻቸውን አስቀምጣቸው። ምን ነበር የሚያረጋቸው? ከአንድ እስከ 3 ያስቀምጣቸው ነው። እንደው አንደኛ ነበር የሚያረጋቸው። ምክንያቱም ልጆቹ ምንም የሚደግፋቸው የሚማሩበት ማቴሪያል አልነበራቸው። ስለዚህ ብዙ ተማሪዎች አይመጡም ነበር። ያው እኛ ስናገኝ ሜቢ 2 ተማሪ 3 ተማሪ ነበር። እና እሱን ለምን እንደማይመጡ ለምንድን ነው የማይመጡት? እኛ ይሄንን ማድረከታል ለምንድን ነው የማይመጡት ሲባል በጣም የሚገርመው consequence ይሆን አንዳንድ ጊዜ እነዚህ ልጆች በጣም ብዙ ደሃ ቤተሰቦቻቸው ደሃዎች ናቸው። ይሄ ተመርጦ የተሰጠ ይመስላል አንዳንድ የሆነ እምታውና አንዳንዶቹ ምግብ የሚበሉት የላቸውም ቁርስ የሚበሉት ስለሌላቸው ትምህርት ቤት አይመጡም።
የተማሪዎቹን ችግር በጥናት በተደገፈ መረጃ የተረዳው ራዕይ የህፃናት መርጃ ስራውን የጀመረው በስብስቴ ነጋሲ ይማሩ የነበሩ 17 ልዩ ፍላጎት ያላቸውን ተማሪዎች የምግብና የጤና ድጋፍ በማድረግ ነበር። ልጆቹ ምን ቢማሩ ውጤታማ ይሆናሉ በሚል በባለሙያ የታገዘ ምክር መሰረትም ልጆቹ የሽመናና የስጋጃ ስራ ስልጠና ጀመሩ። ከአንድ አመት ከ6 ወር ልፋት በኋላም ተማሪዎቹ 5 ስካርፎችን መስራት ቻላቸው። ለጽጌና ለባልደረቦቿ ትልቅ ስኬት ነበር።
እነዚህ ልጆች ዛሬ አሁን ባለፈው ሄጄ ነበር ኤፕሪል ላይና ወደ 25 ስካርፖችን ነው የሰሩት። ስካርፖቹ በጣም የሚያምሩ አብዛኞቹ ለጨረታ ቀረባ ናቸው። አሁን የተወሰነ አለ ኖቨምበር 20 ላይ ጋላ አለን እናዘጋጀው እዛ ላይ ለሰው እናሳየው። 25 ስካርፖችን ሰርተው ብዙዎቹ ተሸጠዋልና ይሄ ለኛ በጣም ትልቅ ውጤት ነው። አይችሉም ተብለው ቤት ውስጥ ተደብቀው ተስፋ ያጡት ልጆች ተስፋ እንዲኖራቸው ማድረግ እንደው በቃ ከበህልምሽ የሆነ ነገር አቺቭ እንደማድረግ ነው የሚቆጠረው።
ይህን በጎ ስራ በትርፍ ጊዜዋ የምትሰራው ጽጌ ጥበቡ ነዋሪነቷ በአሜሪካ ሀገር ቨርጂኒያ ግዛት ሲሆን የመረጃ ቴክኖሎጂ ባለሙያ ናት። ይህን ሙያዋን በቨርጂኒያ በሚገኙ የመንግስት ትምህርት ቤቶች ታካፍል የነበረችው ጽጌ በወቅቱ ልዩ ፍላጎት ያላቸው ህፃናት ለቴክኖሎጂ ትምህርት ያላቸውን ፈጣን አቀባበልና ውጤታማነት በማየት ትምህርቱን ለኢትዮጵያውያን ወገኖቿ በነጻ ለማስተማር ወሰነች። ውጤቱም ካሰበችው በላይ እንደነበር ትገልጻለች።
እኔ ሲሄድ ማስተማርተ ስፔሻል ሜዲ ያላቸውና የሌላቸው ልጆች ተደባልቀው ነው የሚማሩ እና አንተ ሁሉ ጊዜ ፕሮግራም 10 ሳምንት ነው እና እኔ 10 ሳምንት አስተምሬ ስጨርስ እነዛ ስፔሻል ሜዲ ያላቸው ልጆች ከስፔሻል ሜዲ ከሌላቸው ልጆች በጣም ውጤት ትልቅ ሰክሰስ ነው የሚያሳዩት ማለት ነው። ከዛ እሱን እያስተማርኩኝ ለራሴ መጠየቅ ጀመርኩኝ። አሁን እኔ ፉል ታይም ስራ አለኝ አይደል? በቃ ይሄንን ትቼው ለምን የኢትዮጵያ ኮሚኒቲ ያሉትን ልጆች እንደዚህ አድርጌ አላስተምር ብዬ ራሴን እንትን ማድረግ ጀመርኩ ማለት ነው።
ከነዚህ አመርቂ ውጤት ካሳዩ ተማሪዎች መካከል አንዷ የ23 አመቷ ሊዲያ ፍቅሩ ናት። ለሙዚቃ ልዩ ፍቅር ያላትና በተለይ ቫዮሊን በመጫወት ልዩ ተሰጥኦ ያላት ሊዲያ ምንም ውቀት ያልነበራትን የኮዲንግ ትምህርት ባጭር ሳምንት አጠናቃ 3 የኮምፒውተር ጌሞችን ሰርታለች።
I found out coding in 2020. Sergey taught me coding.
Sergey taught me coding in 2020. Sergey taught me coding in 2020. Sergey taught me coding in 2020.
ሚገርምሽ አንድ ሊዲያ ምትባል ያው ሚታረጋለች በጣም ጎበዝ ልጅ ናት። አሁን እሷ ኮዲንግ ቤዚኩን ጨርሳ ፓይተን የሚባል ፕሮግራሚንግ አለ አሁን ለሰርቲፊኬት እየተዘጋጀች ነው። ስፔሻል ኔድስ ናት። ሺ ኔቨር ኮምፒውተር መታ ኮዲንግ ተምራ አታውቅም። ግን ብዙዎቹ አሉ እንደሱ ናት። ስለዚህ እዚህ እያስተማረን በጣም ሰክሰስፉል ሲሆን እንዳልኩሽ ምንድን ያደረግ ነው ኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲን በዚህ አጋጣሚ በጣም አመሰግናለሁ። ኢትዮጵያ ኤምባሲ ጋር ተነጋግረን በኮቪድ ሪስፖንስ ንትን ይህንን አድርገን ውጤት ስላየን ኢትዮጵያ ትምህርት ቤቶችን ማስገባት እንፈልጋለን እና ኮምፒውተር ትልኩልን አላችሁ ወይ ብለን ጠየቅ።
የሊዲያ እናት ማርታ ካሳሁን ሊዲያን ለኮዲንግ ትምህርት ስታስመዘግባት በዚህ መልኩ ውጤታማ ትሆናለች ብላ አስባ ባይሆንም ባየችው ውጤት ግን እጅግ ደስተኛ ናት።
እውነት ሊዲያ ስትጀምር ነገሩንም ያን ያህል ትሄድበታለች በጣም ብያት ነው ያሰብኩት ትሞክረው በሚል ያሰብኩት። ግን አንዴ ከጀመረችው በኋላ ያላችን ፖቴንሻል ሳይ በጣም ነው ሰርፕራይዝ የሆንኩት። እና ማንኛውም ልጅ ያን አፖርቹኒቲ እያንዳንዱ ቢያገኝ ከሊዲያ በጣም ብዙ የሚበልጡ ልጆች አሉ። ምናልባት በእንደዚህ አይነት የሚበልጡ እና በጣም ሰክሰስፉል ይሆናሉ ብዬ ነው የማስበው።
ጽጌ ይህ የኮዲንግ ስልጠና በኢትዮጵያ ለሚገኙ ልዩ ፍላጎት ያላቸው ህጻናት መሰጠት እንዲችል 186,000 ብር በማሰባሰብ 106 ኮምፒውተሮችን ስልስቴ ነጋሲና ኮልፌ ቀራኒዮ ለሚገኙ ትምህርት ቤቶች ከላከች 7 ወር አልፏል። ስልጠናውና የትምህርት መርጃ መሳሪያዎቹም ተሟልተው የኮምፒውተሮቹን መድረስ ብቻ ይጠባበቃሉ።
አሁን ቴክኖሎጂ ነው የቴክኖሎጂ ዘመን። እነዚህ ደግሞ ስፔሻል ሚዲያ ያላቸው ልጆች በጣም ጎበዝ ናቸው። አፕሊኬሽን መስራት ይችላሉ። ትንሽ አፕሊኬሽን ሰርተው መሸጥ ይችላሉ። 3D ፕሪንት የሚደረጉ ነገሮችን በኮምፒውተር ሰርተው ፕሪንት አድርገው መሸጥ ይችላሉ። ገቢ ማግኘት ይችላሉ። ስለዚህ ያው ገቢ የምናገኝ አላቸው። ቀለም ተምሮ ዲግሪ ይዞ ስራ ይገባል። ሌላው ደግሞ ሙያ ተምሮ በሙያው ራሱን ችሎ ይኖራል ማለት ነው ለተሰጠው ጊዜ።
የሊዲያ እናት ማርታም በልጁ ያረጋገጠችው ይህንኑ ነው። ልዩ ፍላጎት ያላቸው ህጻናት የራሳቸው ልዩ ተሰጥኦ ያላቸው በበቂ ትምህርትና ድጋፍ ከታገዙ ትልልቅ የፈጠራ ስራዎችን መስራት የሚችሉ የነገ ሀገር ተረካቢዎች ናቸው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
I'm ready to go.
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ጥቅምት 8/2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሰናዳችሁ አምሽቻለሁ። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንገናኛለን። በዚሁ እንሰናበታለን። ደህና ደሩ።